ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 1 2013 ዓ.ም ምረት ዝግጅታችን ጀመረ።
አሁን እኔ እንዳረጋገጥኩት እዚህ የሚያቀርብ ያለ እስር ቤት ከ5000 በላይ ሴቶችና ህጻናት ብቻ ከወንዶች ክፍል ሳይጨምር ማለት ነው። እነዛሉ ህጻናት ወተት የላቸውም።
የአሁኑ ግን እጅግ በጣም የተለየ የሚያደርገው ከዚህ በፊት ህጻናት አያያዙም፣ ነፍሰ ጡሮች አያያዙም ቢያንስ እንኳን የነበረው አሁን ግን የ9 ወር እርጉዝ ምጧ መጥቶ ቪዲዮ ደርሶኛል።
በሳውዲ አረቢያ የሚገኙ ኢትዮጵያውያን ነዋሪዎችን ድምፅን ያሰማናችሁ።
ጀመረ አካባቢ በነበረው መጥፋፋትን ምናልባት እርግዞችን ነበሩ በዚያቻቸው ተጥቀው ሸገርች ውስጥ እና በዚያ ብቻ እና በዚያ ምቀት የተሰሩ ሲገዱ ይችላሉ። ምናልባትም ከዚህ ጋር ተያያዘ የቻቸው የሚችባቸው እናቶችም አሉ።
እኚኛው ደግሞ አቶ ፈድሉ ውጅራ ይባላሉ። በሳውዲ አረቢያ የኢትዮጵያ ኤምባሲ የዜጎች ጉዳይን የሚከታተሉ ሰው ናቸው። በሳውዲ የሚገኙ ኢትዮጵያውያን የሚገኙበትን ሁኔታ ያዘ ቅንብር በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አቀናባሪና አስተናጋጃችሁ ሲዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤ አማሪክ የፌስቡክ ገጻችን ችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሐዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና ዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ራሱን የትግራይ ክልል ኃይል ብሎ የሚጠራውና የኢትዮጵያ መንግስት አሸባሪው የህወሓት ቡድን ብሎ የሚጠራው ኃይል በአማራ ክልል በዩኔስኮ የተመዘገበ ታሪካዊ ቅርስ የሚገኝባት ላሊበላ ከተማ መግባቱን ተከትሎ የክልሉ ኃላፊዎች የአማራ ልዩ ኃይል ቅዳሜ ጥቃት እንደሚከፍት በመግለጻቸው በኢትዮጵያ የትግራይ ክልል የጀመረው ግጭት በአደገኛ ሁኔታ ተባብሷል ሲል አሶሺየትድ ፕሬስ ዘገበ። የአማራ ክልል የሰላምና ደህንነት ኃላፊ አቶ ሰማ ጥሩነህ ለክልሉ ሚዲያ የተናገሩትን ጠቅሶ ኤፒ እንደዘገበው የአማራ ህዝብ አሸባሪውን ቡድን የሚያጠፋበት ጊዜው አሁን ነው፣ ሁሉም ወጥቶ ራሱን መከላከል አለበት ሲሉ መናገራቸውን ጠቅሷል። አክሎም ዘገባው በመላሹ እያንሰራራ የሚገኘውና ራሱን የትግራይ ኃይል ብሎ የሚጠራው የህወሓት ቡድን ቃል አቀባይ ጌታቸው ረዳ የሞቀ አቀባበል እናደርግላቸዋለን ማለታቸውን ጠቅሷል። በሌላ በኩል የኢትዮጵያ የውጭ ጉዳይ ሚኒስቴር አሸባሪው ህወሓት ሲል የጠራው ቡድን በአማራና አፋር ክልል ያደረሰው ጥቃት የመንግስትን ትዕግስት የሚፈታተን መሆኑንና ለሰብአዊ እርዳታ ሲባል የተደረገውን የተናጠል ተኩስ አቁም አቋሙን እንዲቀይር ሊያደርግ እንደሚችል ማስጠንቀቁን አሶሺየትድ ፕሬስ ጨምሮ ዘግቧል። አቶ ጌታቸው ረዳ በስልክ ባደረጉት ቃለ ምልልስ ወደ አማራ ክልል የገቡት የኢትዮጵያ መንግስት በትግራይ ላይ የጣለውን መንገድ መዝጋት ለማስነሳት ነው ማለታቸውን ኤፒ አክሏል። በዚህ ግጭት በመቶዎችና በሺዎች የሚቆጠሩ ሰዎች ለረሃብ አደጋ የተጋለጡ ሲሆን ዩናይትድ ስቴትስ እና የተባበሩት መንግስታት በዚህ ሳምንት ከፍተኛ ኃላፊዎቻቸውን በመላክ እርዳታ መግባት እንዲችል ግፊት አድርገዋል። አቶ ጌታቸው ለአሶሺየትድ ፕሬስ ሲናገሩ መሳሪያ ይዞ የሚተኩሰውን በሙሉ እናስቆማለን፣ ጥይቱን ለማስቆም አዲስ አበባ ድረስ መሄድ ካለብንም እናደርገዋለን፣ ነገር ግን ያን ማድረግ እንደማይኖርብን ተስፋ አደርጋለሁ ማለታቸውን ጠቅሷል። በሌላ በኩል የዩናይትድ ስቴትስ መንግስት ቃል አቀባይ ኔድ ፕራይስን ጠቅሶ ሮይተርስ ባወጣው ዘገባ ህወሓት በዩኔስኮ ቅርስነት የተመዘገበውን ታሪካዊውን ከተማ ላሊበላን መቆጣጠሩ መስማማታቸውን ገልጸው ለታሪካዊ ቦታ ጥበቃ እንዲያደርግ አሳስበዋል። በሌላ በኩል የፈረንሳይ ቴሌቪዥን ጣቢያ ህወሓት ቃል አቀባይ አቶ ጌታቸውን ጠቅሶ ባጠናቀረው ዘገባ ህወሓት ዩናይትድ ስቴትስ የህወሓት ኃይሎች ከላሊበላ እንዲወጡ ያቀረበችውን ጥሪ እንደማይቀበሉ ተናግረዋል። በሌላ ዜና በቅርቡ በኢትዮጵያ የስድስት ቀናት ጉብኝት አድርገው የተመለሱት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊና የአጣዳፊ እርዳታዎች ዋና አስተባባሪ ማርቲን ግሪፊትስ በሰሜን ኢትዮጵያ ለሰብአዊ እርዳታ ስርጭት የሚበጅ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ዝርዝሩን የያዘው ዘገባ ከዜና በኋላ ይቀርባል። በዚህ እንዳለ በትግራይ ውጊያ ውስጥ የሚካፈሉት ወገኖች በሙሉ በክልሉ ላሉት ኤርትራውያን ስደተኞች ጥበቃ እንዲያደርጉና ይህ ግዴታቸው መሆኑን የተባበሩት መንግስታት ድርጅት የኤርትራ ሰብአዊ መብቶች ሁናቴ ልዩ ራፖርተር ዶክተር መሐመድ አብደል ሰላም ባቢካራ አሳስበዋል። በግጭቱ መካከል የተጠመዱት ኤርትራውያን ስደተኞች በጥቃት ኢላማ የተደረጉ ናቸው ያሉት የተባበሩት መንግስታቱ ልዩ ተከታታይ ሁሉም ወገኖች በዓለም አቀፍ የሰብአዊ መብትና የሰብአዊነት ህግ መሰረት ለስደተኞች ደህንነት ጥበቃ መስጠት አለባቸው ሲሉ አሳስበዋል። ዩናይትድ ስቴትስ ከህዝቧ ግማሹ የኮቪድ-19 ክትባት መከተቡን ዋይት ሃውስ አስታወቀ። እዚህ ቁጥር ጋር ሊደረስ የተቻለው ባለፈው ሳምንት ክትባቱን የወሰዱ ሰዎች ቁጥር በእጅጉ በመጨመሩ መሆኑን ዋይት ሃውስ አስታውቋል። በደቡብ ሱዳን በመከተል ፕሬዝዳንቱ ራያት ማቻር SPLA ፓርቲ ተቀናቃኝ አንጃዎች መካከል ውጊያ መካሄዱን ወታደራዊ ቃል አቀባያቸው ተናገሩ። ግጭቱ የተቀሰቀሰው የማቻር ተቀናቃኞች ከፓርቲያቸውና ከወታደራዊ ኃይሎች አዛዥነታቸው አውርደናቸዋል ማለታቸውን ተከትሎ ነው። መጨረሻም አንድ ቀን በቀረው የቶኪዮ ኦሊምፒክስ የመጨረሻ ውድድር እየተካሄደ ነው። በአትሌቲክስ በሴቶች 10000 ሜትር ትውልደ ኢትዮጵያዋ የኔዘርላንድስዋ ተወዳዳሪ ሲፋን ሐሰን ድል አድርጋለች። ሲፋንም በመከተል በሁለተኝነት የገባችው ሌላዋ ትውልደ ኢትዮጵያዋ የባህሬን ተወዳዳሪ ቃልኪዳን ገዛሃኝ ስትሆን በሶስተኝነት ለተሰንበት ግዳይ ኢትዮጵያን ለነሐስ ሜዳሊያ አብቅታለች። በሴቶች ማራቶን ኬንያውያኑ ፔሬዝ ጂፕቺርቺር እና ብሪጌድ ኮስጊ የወርቅና የብር ሜዳሊያ፣ ሞሊ ሳይድል ከዩናይትድ ስቴትስ ነሐስ ሜዳሊያ፣ ከኢትዮጵያ ሮዛ ደረጀ በአራተኝነት አጠናቃለች። ለዜና የተመደበው ክፍለ ጊዜ በዚሁ አበቃ።
አሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 1 2013 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com አትቪው አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለምሽቱ ወደ ያዝነው የቀደመ ዘገባ እንለፍ። አንድ የተባበሩት መንግስታት ከፍተኛ ባለስልጣን በሰሜን ኢትዮጵያ ለሰብአዊ ድጋፍ ስርጭት የሚበጅ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ባለስልጣኑ ጥሪውን ያቀረቡት እህልና ሌሎች ድጋፎችን የጫኑ መኪኖች ወደ ትግራይ ክልል በመዝለቅ በአጣዳፊ ረሃብና አስፈላጊ አገልግሎቶች እጥረት እየተሰቃዩ ላሉ ሰላማዊ ሰዎች እንዲደርሱ ለማድረግ መሆኑን አስታውቀዋል። የሊሳ ሽላይን ዘገባ ነው፣ ሀብታሙ ስዩም ያስደምጠናል።
በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ማርቲን ግሪቭስ ለስድስት ቀናት በኢትዮጵያ የነበራቸውን ተልእኮ አጠናቀው ተመልሰዋል። የተባበሩት መንግስታት እርዳታ ጫኝ መኪኖች በስተመጨረሻ ወደ ትግራይ መግባት እንደቻሉም ተናግረዋል። ባለፉት ሁለት ሳምንታት በአፋር ክልል ውስጥ ቆመው የነበሩት 178 የጭነት መኪኖች ወደ ትግራይ እንዲያቀኑ እንደተፈቀደላቸው አክለዋል። የአሁኑን እርምጃ በበጎ ያነሱት ግሪቭስ አሁንም ግን የሰላማዊ ሰዎችን አንገብጋቢ ፍላጎቶች ለማሟላት በየቀኑ 100 ጭነት መኪና ያክል እርዳታ ማለፍ እንደሚገ ገባው አስተውቀዋል። ኢትዮጵያ መንግስት በጎርጎሶያኑ የግንቦት ወር የተኩስ አቁም ማወጁ ይታወሳል። ከዚያ ጊዜ ወዲህ በጦርነቱ ተጎሳቅለው በነበሩ ስፍራዎች የተኩስ ልውውጡ ጋብ ማለቱን ማጤናቸውን የተናገሩት ግሬፕስ የረድኤት ድርጅቶች ቀስ በቀስ ቀደም ባለው ጊዜ ለመድረስ አስቸጋሪ ወደ ነበሩ ስፍራዎች ማቅናት ይጀምራሉ ብለው እንደሚያምኑ ተናግረዋል።
Once the supplies arrive at the moment in Tigray,
ድጋፉ ትግራይ ከገባ በኋላ የረድኤት ድርጅቶች የሚያደርሱበት ሁኔታ በተነጻጻሪነት የተሻለ ይሆናል። ይሁንና ስራቸውን ለማስፋት የሚያስፈልጓቸውን አቅርቦቶች ገና አላገኙም። ስለሆነም በጣም በተዳከመው የኢትዮጵያ ሁኔታ ውስጥ አሁንም ብዙ ስራዎች መሰራት አለባቸው ይላሉ። የዓለም ምግብ መርሃ ግብር 4 ሚሊዮን ሰዎች በትግራይ ክልል ውስጥ በአጣዳፊ የምግብ እጦት እየተሰቃዩ እንደሆነ ይፋ አድርጓል። ከነዚህ መካከል 400 ሺህ የሚሆኑት በረሃብ ቋፍ ላይ እንደሚገኙም አክሏል። የሰብአዊ ድጋፍ ዘመቻውን እየመራ ያለው የዓለም ምግብ መርሃ ግብር ፍቃድ ካገኘ በየቀኑ 100 ጭነት መኪኖችን ወደ ትግራይ ለመላክ እንደሚችል እንዳረጋገጠላቸው ገልጸዋል። የተባበሩት መንግስታቱ ባለስልጣን የጦር ጥቃቶች መቆም እንዳለባቸው፣ የተኩስ አቁሙም በእጅጉ አስፈላጊ መሆኑንም አሳስበዋል።
I welcomed the Prime Minister's declaration of some weeks ago of a unilateral ceasefire.
የኢትዮጵያ ጠቅላይ ሚኒስትር ከሳምንታት በፊት ያወጁትን የአንድ ወገን የተኩስ አቁም በበጎ ተቀብያለሁ። እሱን ማጠናከር አለብን። የሁለት ወገን እርምጃ እንዲሆን በማድረግ የትግራይ ህዝብና አጎራባቾች አንገብጋቢ ፍላጎቶች ባየለበት በእነዚህ ወራት ውስጥ በህይወት የሚቆዩበትን ግማሽ ድል መስጠት አለብን
ነው።
ግሪቭዝ ወደ ሌሎች አጎራባች ክልሎች የተዛመተው ጦርነትም እንዳሳሰባቸው ገልጸዋል። ከአማራ ክልል 100 ሺህ፣ ከአፋር ክልሎች ደግሞ 70 ሺህ ሰዎች እንደተፈናቀሉ መረዳታቸውን አክሏል።
ወደ ተከታዩ ዘገባ እንሰዳችሁ። በትግራይ ክልል ከተቋረጠ ከአንድ ወር በላይ ያስቆጠረው የባንክ ኤሌክትሪክ የመጓጓዣና የስልክ አገልግሎት በኑሯቸው ላይ ከፍተኛ ተጽዕኖ እንደፈጠረባቸው በመቀሌ ከተማ የሚገኙ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገለጹ። የነዋሪዎቹን አስተያየት የሰበሰበው የመቀሌው ዘጋቢያችን ሙልጌታ ጽባህ ነው፣ እንደሚከተለው ይቀርባል።
በትግራይ ክልል የባንክ ኤሌክትሪክ መጓጓዣ ስልክና ኢንተርኔት አገልግሎቶች ከተቋረጡ ከአንድ ወር በላይ ሆኗል። በዚህ የአገልግሎት መቋረጥ በህብረተሰቡ ትልቅ ተጽዕኖ እንደፈጠረ ለቪኦኤ አስተያየታቸው የሰጡ የመቀለ ከተማ ነዋሪዎች ተናግረዋል። የኢትዮጵያ መከላከያ ሰራዊት ከመቀለ ከተማ ወጥተው የትግራይ ኃይሎች ከተማዋን ከተቆጣጠሩ ሰኔ 21 2013 ዓ.ም ጀምሮ የባንክ ኤሌክትሪክ መጓጓዣ እንዲሁም በውስን መልኩ ይሰሩ የነበሩ ስልክና ኢንተርኔት አገልግሎቶች በትግራይ ክልል ተቋርጧል። የአገልግሎቶቹን መቋረጥ በኑሯቸውና ስራቸው ያለው ተጽዕኖ አስመልክቶ በከተማዋ አስተያየት ጠይቄያለሁ። አቶ ለአከ እንባይም በኮንስትራክሽን ዘርፍ የተሰማሩ መሆናቸው ገልጸውልኝ የባንክ አገልግሎት በመቋረጡ በስታቸው ስር ለሚገኙ ሰራተኞች ደሞዝ ለመክፈል አለመቻላቸው፣ በግላቸውም ለዕለት ተዕለት ኑሯቸው መቸገራቸው ተናግሯል።
ትግራይ የቁጠባ ባህል ደሞ እንደምናውቀው ነው። 1000 ብርም ኪስ ውስጥ ይዞ ያድርም። ስለዚህ የትግራይ ህዝብና የባንክ ስር ያው እንደ ተምሳሌት የሚወስደው የትግራይ ህዝብ ነው በቁጠባ ላይ። ስለዚህ አሁን ይህንን ባህል ይዘን እየኖርን ይያለ በኮንስትራክሽንም ስራም የተሰማራን ሰዎች፣ በሌላ ንግድም የተሰማራን ሰዎች፣ ሆቴልም ሰራተኞችም መክፈል አልቻለም። እንኳን ሰራተኞችም መክፈል ቀርቶ የቀን ውሏችንም አደጋ ውስጥ ገብቷል።
ወይዘሮ ብርክቲ አብርሃ የተባሉ የከተማዋ ነዋሪ በበኩላቸው የኤሌክትሪክ አገልግሎት መቋረጥ በተለይ በሴቶች ላይ ተጽዕኖ የጎላ ነው ብለዋል።
መሃም የለም። በዛ ላይ ደግሞ መብራት አለመኖሩ ካሁን በፊት የተተከሉ ተክሎቻችንን እየበረሱ ናቸው። ለማገዶ ስንጠቀምበት እንጨት የለ፣ ከሰል የለ፣ በዛ ነው የምንጠቀመው። ስለዚህ መብራት አለመኖሩ ለእንደዚህ አይነት ነገሮችን ተጋልጠናል። በተጨማሪ እንጨት እና ቀጣጥል እና ያይዝ እንኳን ብለን ብናስብ ቢያንስ ከሁለት እስከ 3 ሰዓታት ይፈጅብናል። ይሄ ማለት ደግሞ ምንድነው? የቀን ተቀን ወይም ደግሞ ስራችንን በአግባብ ላይ እንዳንሰራ ይከለክልናል። ብዙ ሰዓታችንን እንድናጠፋ ነው የሚያደርገው። ክረምት ነው፣ እንጨቱ በዛ እርጥብ ነው እና ያይዘው ስንል 2 ሰዓት እና 3 ሰዓት ይፈጃል። ይሄ በማለት ደግሞ ስራችን ላይ ጫና ይፈጥርብናል። አሁን ሰራተኛም የለም፣ ምክንያቱም ደሞዝ የለንም። ከሰኔ ወር ጀምሮ ደሞዝ የሚባል ነገር የለንም። ቮለንተሪ እየሰራ ነው ሰው ያለው። በቮለንተሪ ስራ በሚሰራበት ሰዓት ደግሞ በሰዓታችን ገብተን በሰዓታችን እንዳንወጣ እንቅፋቶች እየሆነብን ነው።
ሰለሞን ፍጹም የተባለ በአንድ ሆቴል ውስጥ ተቀጥሮ የሚሰራ የመቀለ ከተማ ነዋሪ በበኩሉ የኤሌክትሪክ አገልግሎት ተቋርጦ በነዳጅ እንኳን ኃይል ለማግኘት በመንጥርበት ጊዜ ነዳጅ ለማግኘትም አስቸጋሪ ነው ብሏል።
እንደምትመለከተው ያው አካባቢው ጨለማ ነው ያለው። ስፔሻሊ መቀሌ ምንም መብራት የሚባል የለም። ከውጭ የሚመጡ ዜጎችም አሉ። እነሱም ደግሞ የግድ መብራት ማግኘት አለባቸው። ለሆቴልም እንቅስቃሴያችን ለቢዝነሳችን ኢንፍሉዌንስ እያደረገ ነው። በመቀሌ አካባቢ ያሉ ማህበረሰብ በጣም ተቸግረዋል። ወፍጮ ቤት የለም። የውሃ ፓወር ራሱ የሚመጣ በኤሌክትሪክ ፓወር ነው። ስለዚህ እሱን ነገሮችን ያው መንግስት አለ የሚለው መንግስት እሱ ሶልቭ ማድረግ ነበረበት። ማለት ያው ሁሉም ነገር በፌደራል መንግስት ነው ተቆራርጦ የሄደው።
ባለም ድምጹ የተባለች አስተያየት ሰጪ በበኩሏ የስልክና ኢንተርኔት አገልግሎቶች መቋረጥ ተከትሎ ከቤተሰብ ጋር ለመገናኘት ከመቸገር ባለፈ በትግራይ ያለው ሁኔታ ዓለም አቀፍ ማህበረሰብ እንዳያውቀው እየተደረገ ነው ብላለች።
ትልቁ ሶርስ የኢንፎርሜሽን መንገዱ ኢንተርኔት እና ስልክ በሆነበት ሰዓት ላይ ይሄን መዘጋቱ ለማህበረሰቡ ትልቅ ጫና ይኖራል። ስለዚህ ክልሉ ላይ ያለው ችግር በተለያየ መንገድ መግለጽ ይቻላል። ብዙ አይነት ችግሮች አሉ። ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ችግሮቹ ዓለም እንዳያውቀው የተደረገበት መንገድ ይመስለኛል። ደግሞ ውጭ ያሉት መፍትሄዎች ወይም ደግሞ ሌሎች ግንኙነቶች ተፈጥሮ ለማህበረሰቡ መፍትሄ እንዳይበጅለት የተዘጋ መንገድ ይመስለኛልና ችግሩ በብዙ መልኩ ሰፋ ያለ ችግር ነው።
ከክልሉ ውጭ የመጓጓዣ አገልግሎት መቋረጥ አስመልክቶ አስተያየት የሰጠኝ ቴድሮስ አብርሃ የተባለ የመቀለ ከተማ ነዋሪ በበኩሉ መሰረታዊ ሸቀጦች እየገቡ ባለመሆናቸው እየተቸገርን ነን ብሏል።
እርግጥ በሰው ህይወት ላይ እንደምናየው ነው፣ ምንም ነገር የለም። ወደ ትግራይ የሚገባ ምንም ነገር የለም። ምን ፈልጋቸው ነገሮች የሸቀጣ ሸቀጥ ይሁን የነዳጅ ይሁን መንገድ ይሁን ምንም ነገር የለም። በዚህ ደግሞ እንደገና በጣም እየተሰቃየን ያለ ነው። መፍትሄ የሚሆን ግን አንደኛ ዓለም አቀፍ ማህበረሰቡ ተጽዕኖ መፍጠር አለበት በኢትዮጵያ መንግስት ላይ። የኢትዮጵያ መንግስት ደግሞ እንደገና ህዝብ መራሉ የሚል ከሆነ አሁንም እድል አለው። የትግራይ መንግስት ያወጣው ቅድመ ሁኔታዎች አሉ፣ መደራደሪያ ነጥቦች ብሎ ከነዚህ አንዱ መንገድ መዘጋት ወደ ትግራይ እርዳታ መግባት ነው የሚለው። ምክንያቱም የሰው ልጅ በረሃብ መሞት የለበትም በአንድ ክፍለ ዘመን። እነዚህ መፍቀድ አለባቸው።
ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ወደ ተከታዩ ዘገባ ከማለፋችን በፊት አንድ የፕሮግራም ማሳሰቢያ አለን።
ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮሳት በሳተላይት ኤምኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤስኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
ወደ ተከታዩ ቅንብር እንወሰዳችሁ። በሳውዲ አረቢያ የሚገኙ ኢትዮጵያውያን በአስቸጋሪ ሁኔታ ውስጥ መሆናቸውን ይናገራሉ። በዚህ ዙሪያ ለምሽቱ የተሰናዳውን ሰፋ ያለ ልዩ ዘገባ እንደሚከተለው ይቀርባል። በሳውዲ አረቢያ በጅዳና በሪያድ እንዲሁም በሌሎች የተለያዩ አካባቢዎች የሚኖሩ ህጋዊ ፈቃድ ያላቸውም ሆነ ህጋዊ ፈቃድ የሌላቸው ዜጎች የተለያየ አይነት ችግር እየደረሰባቸው እንደሆነ ገለጹ። ሳውዲ አረቢያ ውስጥ ከሚኖሩ እነዚህ ኢትዮጵያውያን መካከል ህገወጡን የስደት መንገድ ተከትለው ቀይ ባህርን አቋርጠው በህይወት ተርፈው የገቡ አሉ። እነዚህ ዜጎች እዛ ከደረሱ በኋላ የስራ ፈቃድ ያገኙም ሳያገኙም ደግሞ ራሳቸውን ደብቀው የሚሰሩ ይገኙበታል። ተገቢውን የስራ ፈቃድ አግኝተው የተለያዩ ስራዎችንም የሚሰሩ ዜጎች አሉ። ሃይማኖታዊ ስርዓትን ለማከናወን በዘመድ ጥየቃ ቪዛና በመሳሰሉት ጉዳዮች እዚያ ደርሰው የመንቀሳቀሻ ቪዛቸው የተቃጠለና የጉዞ ሰነድ የሌላቸውም አሉ። ከላይ በተጠቀሱትና በሌሎች ምክንያቶች በሳውዲ የሚኖሩ ኢትዮጵያውያን በአሁኑ ሰዓት ሁሉም ነዋሪ ላይ ያነጣጠረ ከፍተኛ ችግር እየደረሰባቸው እንደሆነ ይናገራሉ። በማቆያና በእስር ቤቶች ውስጥ ቁጥራቸው የበዛ ሰዎች በአንድ ላይ በተጨናነቀ ሁኔታ በመታሰራቸው ከፍተኛ የሆነ መተፋፈግ እንደሚገጥማቸው፣ አሁን ካለው ሙቀት አንጻርም በእስር ላይ የሚገኙ ህጻናት እስከ ሞት የሚያደርስ ከፍተኛ ስቃይ እንደገጠማቸው ይገልጻሉ። አቶ አብዱል ቢላል ሪያድ ውስጥ 22 ዓመት ኖሯል። በአንድ ኩባንያ ውስጥ ተቀጥሮ እንደሚሰራ ገልጾልናል። ባለትዳርና የአራት ልጆች አባት ነው። አቶ አብዱ በቅድሚያ በሳውዲ አረቢያ እስር ቤቶችና ማቆያ ውስጥ አሁን እየተከሰተ ያለው ችግር ከፍተኛ መሆኑን ይናገራል።
እስር ቤትም ያለው ሁኔታ በጣም የተጨናነቀ ሁኔታ ነው። ቢያንስ አራት አልጋ ያለበት ክፍል ውስጥ አራት ሰው መያዝ የሚችል ክፍል ውስጥ 30 ሰው ነው የሚጨምሩት። መተንፈስ አትችይም። ምግብ በስነ ስርዓቱ አያቀርቡም። ውሃ፣ ንጹህ የመጠጥ ውሃ አያቀርቡም። መጸዳጃ ቤት የለውም። በጣም የተጨናነቀ ነው። በጣም ህዝብ ስቃይ ላይ ነው። በተለይ ህጻናት አሁን እኔ እንዳረጋገጥኩት እዚህ እኛ ቅርብ ያለ እስር ቤት ከአምስት ሺህ በላይ ሴቶችና ህጻናት ብቻ ከወንዶች ክፍል ሳይጨምር ማለት ነው። እነዛሉ ህጻናት ወተት የላቸውም። ብዙ ልጆች ሪከርድ ይልኩልናል። ከዚያ አንዳንድ ግሩፕ መረዳጃ አቋቁመን ወተት ለማስገባት እየታገልን ነው። አንዳንድ ጊዜ እናስገባለን። ይህንን ነገር ሂዶ ሰው መጠየቅ አልፈቀዱም። ቤተሰብ እንዲያደርሱላቸው አይፈቅዱም ወይ ራሳቸው አያቀርቡላቸውም። ያለው ሁኔታ በጣም የከፋ ነው።
ኢትዮጵያውያኑ ወደ ማቆያ ውስጥ የሚገቡት የሳውዲ አረቢያ መንግስት የሰጠውን የምህረት አዋጅ በመጠቀም ወደ ሀገራቸው ለመመለስ እጃቸውን በመስጠት ፖሊስ የሚያደርገውን አሰሳ እየተያዙ ሲሆን የኢትዮጵያ መንግስት የጉዞ ሰነድ አዘጋጅቶ እስከወስዳቸው ድረስ ከዚህ አትወጡም ተብለው የሚቆዩ ናቸው። በተጨማሪም በህገ ወጥ መንገድ ወደ ሀገር ውስጥ ገብታችኋል በሚልና በተለያየ ምክንያት የታሰሩ ይገኛሉ። በተለያዩ ከፍተኛና ቀላል የወንጀል ድርጊቶች በመሳተፍ ተጠርጥረው ተፈርዶባቸው በእስር የሚገኙና የእስር ጊዜያቸውን ጨርሰው ኢትዮጵያ ለመመለስ የሚጠባበቁም አሉ። የእነዚህን ጉዳይ በሌላ ዘገባ የምንመለስበት ሲሆን በአሁኑ ሰዓት ከሌላው ጊዜ በተለየ ህፃናትንና ነፍሰ ጡር ሴቶችን ሳይቀሩ ወደ ማቆያ ጣቢያ ተወስደው እንደሚታሰሩ በሪያድ ከተማ 10 አመት እንደኖረች የምትገልጸው ሳባ ገብረስላሴ ታስረዳለች።
ያሁኑ ግን እጅግ በጣም የተለየ የሚያደርገው ከዚህ በፊት ህጻናት አያዙ ነፍሰ ጡሮች አያዙ ቢያንስ እንኳን የነበረው አሁን ግን እኔ ራሴ በአይኔ እንኳን የ9 ወር እርጉዝ ምጧ መጥቶ ቪዲዮ ደርሶኛል። ህጻናት በጣም 2000 በላይ ህጻናት ነው አሉ የሚባለውና ሙቀቱ በእስር ቤት ሆኖ ምግብ የላቸው ውሃ የላቸው ካንድም አሁን እስከ 5 ደርሰዋል በሞት እንኳን ነው እየተባለ ያለውና
በማቆያ ቦታዎቹና በእስር ቤቶች የሚገኙ እስረኞች ያሉበት ሁኔታ በቪዲዮ እየተቀረጸ በውጪ ሆነው ሁኔታቸውን ለሚከታተሉ ኢትዮጵያውያን ማህበረሰቦችና እንደ ሂዩማን ራይትስ ዎች ላሉ ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች እንዲታይ በማድረጋቸው በአሁን ወቅት ከፍተኛ ፍተሻ እየተደረገ ስልካቸውን እንደሚቀሙ በስደተኞች ጉዳይ ላይ በበጎ ፈቃድ እገዛ እንደምታደርግ የምትናገረው ሳባ ሁኔታውን ታስረዳለች። ባለፈው ሐሳስ ወር ሳውዲ አረቢያ ሪያድ ውስጥ ስለሚገኙ እስረኞች ሪፖርት ያወጣው ሂዩማን ራይትስ ዎች ወደ ሀገራቸው የሚመለሱ ስደተኞችን ለማቆየት በተሰጣቸው በሪያድ በሚገኘው ማቆያ ጣቢያ ውስጥ ሰብአዊ ክብራቸው ተገፎ እንደሚገኙ አስታውቆ ነበር። ከዚህ በኋላ የኢትዮጵያ መንግስት 42000 ፈቃድ የሌላቸው ዜጎች ወደ ሀገር እንዲመለሱ ቢያደርግም አሁንም በየቀኑ እየታፈሱ የሚገቡ የእስረኞች ቁጥር እየጨመረ እንደሚገኝ ሪያድ በሚገኘው የሳውዲ አረቢያ የኢትዮጵያ ኤምባሲ የዜጎችን ጉዳይ የሚከታተሉ አቶ ፈድሉ ውጅራ ይገልጻሉ።
እየሰራን ያለ ነው ሴቶች አካባቢ ላይ ሴቶችና ህጻናት ባውንሳል ከ5000 አካባቢ ነው። 5000 አካባቢ ነው ልጅ የሚገልጸው በየቀኑ ቅድም እንደተናገርኩት ያው አፈሳው ስለቀጠለ ቁጥሩ ይጨምራል። እንደዚሁም ኢሚግሬሽን ያለው ሪያድ እና ስለሆነ ዜጎችን መውጣት በዚህ በሪያድ በኩል ስለሆነ በሪያድ ዙሪያ ያሉ ከተሞች ከዛም ወደ ሪያድ የሚያመጡበት ሁኔታ ስላለ ቁጥሩ በየቀኑ እንዲለዋወጥ በከፍተኛ ሁኔታ እንዲለዋወጥ ነው የሚያደርገው። ሪያድ እና ዙሪያ ካሉ ከተሞች ዜጎች ተይዘው የመኖሪያ ፍቃድ የሌላቸው በተለያየ መልኩ የሀገሪቱ ህግ ያላሟሉ ዜጎች ተይዘው ወደ ሪያድ ስለሚመጡ ቁጥሩ በየቀኑ የከፍተኛ ሁኔታ እየተለዋወጠ ይሄዳል ማለት ነው።
አቶ ፈድሉ በማቆያ ቤትና በእስር ቤት ውስጥ ካለው እጅግ የተጨናነቀና አሁን ካለው የሙቀት መጠን ከፍተኛነት አንጻር ህይወታቸው ያለፈ ህጻናት እንደሚኖሩ ይናገራሉ።
ጀመረ አካባቢ በነበረው መገፋፋትን ምናልባት እርግዞችን ነበሩ በዚያቸው በቃዩ ሸገርቶች ውስጥ እና በዚያ ግፊያ እና በዚያ ሙቀት የተወሰኑ ሲጎዱ ይችላሉ። ምናልባትም ከዚህ ጋር ተያያዘ ልጆቻቸው የሚችባቸው እናቶችም አሉ። እና ሙቀቱ በተለይ አሁን ያለንበት ወደ 48-45 እና በ48 ዲግሪ ሴልሺየስ አካባቢ የሆነበት ሁኔታ ነው ያለው። እና ሙቀቱ አይደለም ህፃናት አዋቂው ራሱ በኮንዲሽነር እናም ታግዞ እንጂ እንዲቋቋምበት ሁኔታ አይደለም። ሰርቬቹ ከሚችለው በላይ ዜጋችንን ምናልባት ኤምባሲ ጋር ሳይናበብ እዚያ ጋር ያለውን የሰው መጠን ሰርቬቹ እንዴት ነው ክፍት ነው ወይ የሚል መረጃ እንትን ሳይን ነው በቀጥታ በሶሻል ሚዲያ በተሰጣቸው የተሳሳተ መረጃ አጫቸው ሰጥተው እንዲገቡ እና እዚያ ጋር በመጨናነቅና በግፊያ የተወሰኑ ህጻናቶች ሊቆጡ ይችላሉ። አንደኛው የሞት ምክንያት ያ ሊሆን ይችላል።
የእስር ቤቱን ሁኔታ ባለማገናዘብ እንዲሁም ካለው የተለያየ አስቸጋሪ ሁኔታ አንጻር በምን ያህል ፍጥነት ሰነድ ተዘጋጅቶ ወደ ኢትዮጵያ መመለስ እንደሚቻል የሚፈጀውን ጊዜ ባለማገናዘብ በረራ በምን አይነት መልኩ እንዳለ ባለማወቅ ማህበራዊ ሚዲያ ላይ ባሉት ማስታወቂያ ምክንያት እጃቸውን ሰጥተው ተይዘው በማቆያ ቦታ ለችግር የተጋለጡ እንዳሉም አቶ ፈድሉ ጨምረው ገልጸዋል።
ልጆቻችን ለመውጣት ጥረት ሲያደርጉ ነበር። የምህረት አዋጅ ተደርጎላቸው በተለይ እንደዚህ ጠፍተው ከአሰሪዎቻቸው ጠፍተው የሚሰሩ እህቶቻችን እነሱ ለመውጣት ለረዥም ጊዜ ጥያቄ ሲያቀርቡ ቆይተው ነበር። መጨረሻ ላይ በተለይ ይህ 40 ሺህ የማስገባቱን እቅድ ሲጀመርና ሰው እየገባ ነው የሚል ነገር ሲሰሙ ለፖሊስ እጃቸው የሰጡበት ሁኔታ ነበረ። ያ ነው ልዩ ያደረገው። ምናልባት እስር ቤቱም አቅሙ በላይ እንዲሆንም ያደረገው ድንገት ሳይዘጋጁ እጃቸው እየሰጡ የሚገቡ ሴቶችና ህጻናት ናቸው። ትንሽ ጉዳትም እንዲፈጠር ያደረጉት ምክንያቱም አንዳንዶቹ ወይም ብዙዎቹ ማለት ይቻላል የሰው ልጅን የራሳቸው ያልሆነ ልጅ ይዘው የሚገቡበት ሁኔታ አለ። ያ ደግሞ የራሱ የሆነ ችግር ይፈጥራል። ምክንያቱም ማንም ልጆችን ህጻናትን በመንከባከብ ላይ እንደ እናት ሆኖ እንክብካቤ ሊያደርግ አይችልም እና ያ የፈጠረው ክራውድነስና ጫና ትንሽ ህጻናቶች እንዲጎዱ ሊያደርግ ችሏል ማለት ነው።
በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ፌስቡክ ገጽ ላይ ከቀናት በፊት በወጣው የምስል ማብራሪያ የኢትዮጵያ ልዩ መልእክተኛና አምባሳደር ሌንጮ ባቲ ኤምባሲው እስካሁን አከናውኖታል ያሉትን ተግባር አስረድተዋል።
ዜጎቻችን በብዛት ቀይ ባህርን አቋርጠው ወደዚህ ሀገር ጥበት ሁኔታ ነበር። እዚህ ሀገርም የነበሩ በተለያየ በሐጅም ይሁን በኡምራም ይሁን በዚያራም ይሁን እና ወይንም ደግሞ ለስራም ይሁን መተው በተለያዩ ጉዳዮች ይቃማቸው ተቃጥላለ እና ህጋዊ ሆኖ መተው ህጋዊ ያልሆኑ ማህት አሉ። ብዙዎቹ እስር ቤት ነበሩ። በዛን ወቅት በሳምንት 1000 ሰው 3 ፍላይት ነውስት ነበር። ግን እስር ቤቱ የሞላ ስለመጣ እስር ቤቱ ሁኔታም በጣም አስቸጋሪ ስለነበረ የሳውዲ አረቢያ መንግስትም ትልቅ ጫና ያደረገ ስለነበረ መጨረሻ ያ ነገር ተንከባሎ የሁለቱን አገር ዲፕሎማቲክ ግንኙነት በማይጎዳ መልኩ ልባት ማግኘት ስላለበት ክቡር ጠቅላይ ሚኒስትራችን አልጋ ወራሹ ጋር ባደረጉት ግንኙነት ኢትዮጵያ ዜጎች በሁለት በሶስት ሳምንት ውስጥ በቀን 8 ፍላይት ወደ 2600 ሰው እና በሶስት ሳምንት ውስጥ 42000 ወደ 42000 የሚደርስ ሰው አጓጉዘናል ማለት ነው። ይሄ በጅዳና በሪያድ መካከል ማለት ነው። በቀን 8 ፍላይት ስናረግ 6 ፍላይት ከጅዳ ነው ያረግነው፣ 2 ፍላይት ከሪያድ። ምክንያቱም አብዛኞቹ እስር ቤቶች ያሉት ጅዳ አካባቢ ነው፣ መግቢያ ነው። ኮርት ሲቲ ጅዛንም ለመካም ለዛ ቅርበት ስላላቸው እዛ ብዙ እስረኛ ስላለ ብዙ ማንሳት ያለብን ከዛ ነው። እዚህ ወደ 10000 ነበርን። ስለዚህ ካልኩሌት አረግና ከዛ 6 ከዚህ 2 ፍላይት በየቀኑ ስናረግ 40000ን እንሞላለን በሚል ነው የሰራነው። የተቀላጠፈ ነው ታርጌቱን የመጣ ነው። 40000 ታርጌት ቢኖረንም ወደ 42000 ነው መጨረሻ ላይ። በተለይ ሴቶች አዛውንቶችና ህጻናቶች ስለነበሩ እነሱንም በጨመረን ለማጓጓዝ ችለናል። አሁንም በቀጣይነት ከዛ ወዲህ አፈሳ ስለነበረ እስር ቤት ያሉ አሉ፣ አሁንም ምዝገባውን ጀምረናል።
በተጨማሪም ሰሞኑን በዚሁ የኤምባሲው ገጽ ላይ መንግስት በሳውዲ አረቢያ በችግር ላይ ያሉ በማቆያ ማዕከላትና በእስር ቤቶች ያሉ ዜጎቹን ከሳውዲ አረቢያ መንግስት ጋር በመተባበር ሰብአዊ ክብራቸውን በመጠበቅ በቅርብ ቀናት ውስጥ ወደ ሀገራቸው ይመለሱ መሆኑን ገልጿል። በሌላ በኩል በአሁኑ ሰዓት ፈቃድ ኖሯቸው በህጋዊ መንገድ የተለያዩ ስራ እየሰሩ የሚገኙ ነገር ግን ኢትዮጵያዊ በመሆናቸው ብቻ በየጊዜው እየተያዙ እንደሚታሰሩና አንዴ ተይዘው አሻራ ሰጥተው ህጋዊነታቸው ተረጋግጦ እስኪወጡ ለአሻራ 1000 የዛን ሀገር ገንዘብ እንደሚከፍሉ፣ ይህ ደግሞ በአንድ ወር ውስጥ በተደጋጋሚ ስለሚደረግ ኑሯቸውን እጅግ አስቸጋሪ እንዳደረገባቸው ይናገራሉ። በሪያድ ከተማ በታክሲ ስራ ላይ እንደተሰማራ በስልክ የነገረን አብዲ ሙሀዲን በርሱ ላይ አጋጠመኝ ያለውን ያስረዳል።
ምን እየደረሰብን ነው? በየሰዓቱ ስራ መስራት አልቻለም። በቃ አሁን ይኸው ቤት ቁጭ ብለናል። ትላንት ዘቦን ጭኛዋለሁ፣ ሱዳኔ ነው። ከዛ አስወርደኝ አይሱስ ሲለን እሱ ሱዳኔ ይወርዳለው። ከዛ እሱም እቃማ እንድ ያዘው እሱም ሀዲነቢ ነው። እኔም እቃማ ይዣለ። ይኸው መታ አይተዋል። ለምንድ ነው የምትፈንችል? ችግሩ የእናንተ ኤምባሲ ነው። ኤምባሲ ጋር ሄዳችሁ ኤምባሲ ላይ ጩሁ፣ እኛ ላጩሁ፣ እኛንም እያደከማችሁን ነው። ሀታ እኛን አደከማችሁን። እምባሳችሁ ችግር አለበት አለ። እውነት ወላሂ ነው የሚለው። ይኸው ዛሬ አያሳድርም እንደዛ ብሎ በጣም እዛ ከወሰዱን በኋላ በጣም ኃይለኛ የሆነ ብሎ በስና ያልደረጉንም 24 ሰዓት የሚያቆዩን ህጋዊ ሰው። አሁን አንቺ ብቻ ኢትዮጵያ ነኝ ካልሽ በቃ ትወሰጃለሽ። እዛ ያቆዩሻል፣ አንገላታሉ። ቤት ሰበራውንም አላቆሙትም። ምህረት አዋጅ ወርዷል ምናምን ተባለ። ምህረት አዋጅ ነው አረ፣ ምህረት አዋጅ እንደው እየመጣ ለምን አሁን ለምንድን ነው የምትይዙ ምናምን ትለው። አይ ግን ሰፋራችሁ እኮ ምንም ያለ ነገር የለም። ይሄ እናንተ ሰፋራ ምንም የሰራ ነገር የለም። ቀለም ሰፋራ ሄዳችሁ ሰፋራ አውሩ። እኛን አይማክሰን፣ እኛን ራሱ አደከማችሁን። አሁን አይበቃችሁም? አረ አሁን አመት ሆነው እኮ በቃ እንደዚህ ተፍትሽ ያደርጉ ማለት ነው። ያንተ ነው መታወቂያ ይሄን አይደለም ለማለት ቼክ ለማድረግ አይጣፋ አሻራ ለፈጣን ቁጥር ሁሉ 1000 ብር አለብኝ። እኔ 4 ተወስጃለሁ። እሱንም ራሴን በመጠበቅ ነው። እነሱ ሲያይ ወደ ውስጥ እየገባው ስራ ሰዓት እየቀየርኩ ማታ እያረኩ ማታ አሁን ለምሳሌ ማታ አስር ሰዓት ሲሆን ይቆማሉ እነሱ ማለት ነው። በዛ ሰዓት ትንሽ ለሽሪካ የምንከፍለውን ለካምፓኒ የምንከፍለውን አይል ዝም ብለን ያው ስራ ከመፍታት ብለን ማታ ትንሽ እንሰራለን። በቃ ሌላ ዚህን ሲያይ እየሰራ እኛ ብቻ ነን በቃ የተቸገር ነው። መስራት አልቻለም። ከ90% አሁን ስራ አቁሟል። በአጠቃላይ
ሳባ ገብረስላሴ እርምጃ የሚወሰደው ህገ ወጦች ላይ ነው ይባላል እንጂ ኢትዮጵያዊ በሆነው ህጋዊ ላይም ተግባራዊ እንደሚደረግ ትናገራለች።
ኢትዮጵያዊ በተለይ ወንድሞቻችን ወረቀት ያለ አሁን ማንም ያልተገነዘበልን ነገር እነሱ በህገ ወጥ ሽፋን መኖሪያ ፍቃድ ያላቸውንም ነው በየቀኑ ወንድሞቻችን የሚያዙት። ሂደው አሻራ ያደርጋሉ። አሻራ ካደረጉ በኋላ እዛ አሻራ ያደረጉበት ላይ 1000 ብር ነው የሚመዘገብባቸው። ሴት እህቶቻችን ወደ ስራ ሊሄዱ መኖሪያ ፍቃድ እያላቸው መኪና ውስጥ ከአንድ ሰዓትም ከሁለት ሰዓትም በላይ ልናረጋግጥ ነው፣ ቼክ ልናደርግ ነው በማለት በዚህ ሙቀት መኪና ውስጥ አፍነው ከአንድ ሰዓትም ከሁለት ሰዓትም በላይ ከመጀመሪያ በጣም ከባድ የነበረው በር ማለት ቤት ውስጥ ይገባሉ። የሴት እህቶቻችን ገንዘባቸው ወርቃቸውን ተዘርፈዋል። በተለይ እነዚህ ወርቃቸውና ንብረታቸውን የተዘረፉ እህቶቻችን ሲሰን 2 ዓመት ወደ ሀገር ለመግባት ትኬታቸውን ቆርጠው ሲጠብቁ የነበሩ ነው። አሁን ካሁን ይከፈታል ከማለት
አቶ አብዱ ቢላልም ዜጎች ኢትዮጵያዊ በመሆናቸውና መንገድ ላይ እንደሚያዙ መኖሪያ ቤታቸውም ተለይቶ በተደጋጋሚ በዘራፊዎች ጥቃት እንደሚደርስበት ይገልጻሉ።
አሁን ላይ ግን የተለየ የሚያደርገው ህጋዊውንም ነው። በቃ እንደገና ደግሞ ማለት ነው መኖሪያ ፍቃድ ሳይሆን የሚጠይቁት ሁሉንም ዜጋዎች ሳይሆን የሚጠይቁት ሀገር የታወቀ ነው። ብዙ ዜጋዎች ይኖራሉ፣ እንደ ህንድ፣ ባንግላዴሽ፣ ብዙ ፓኪስታን፣ ብዙ አይነት ዜጋ ነው ያለው እና በፊት መኖሪያ ፍቃድ ነበር የሚጠይቀው። አሁን ግን ምንድን ነው ዜግነት ብለው ማለት ነው ኢትዮጵያዊ ካልቻቸው መኪና ይዘሽ ከሆነ ከመኪና ሲያስወርዱ ይቻል በካቴና አድርገው አስገብተው ወደ እንትን በስማ ታደርጊያለች ማለት አሻራ ትሰጭና እናረጋግጣለን እዛ ወስደንህ ነው ብለው ልክ እንደ ወንጀለኛ ወደ እስር ቤት ይወስዳሉ። አንድ መኪና ላይ ኮሮናን የተመለከተ ርቀት ጠብቀው ምናምን አይደለም እየሰሩ ያሉት። ትንሽ 2 ሰው የሚይዝ ቦታ ላይ 6 ሰው 7 ሰው እንደ ዶሮ እየገፉ በጣም እያሰቃዩ ነው የሚወስዱት። እኛ ላይ እየደረሰብን ያለው አሁን በጣም የከፋ ነገር ነው። ቤታችን ተመልሰን ቤት ቁጭ ባልንበት ሰዓት በተኛንበትም ሰዓት አጋጣሚ ቤት ይሰብራሉ። እስከምትከፍችላቸው አይጠብቁም። ከዛ እያዋከቡ ኢትዮጵያዊ መሆንሽን ካወቁ ይዘውሽ ይሄዳሉ። ህጻናት አይሉም፣ ሴት አይሉም፣ ነፍሰ ጡር አይሉም። በጣም የከበደ ነገር ነው። ቤት ከሄድሽ በኋላ አንቺ ይዘው ከሄድሽ በኋላ ከኋላ የሚመጡ ወጣቶች አሉ፣ የዚሁ ሀገር ነዋሪዎች ምናምን፣ እነሱ ዘረፋ ያካሄዳሉ። ወደ ስራ ስንሄድ በየቦታው አጋጣሚ ያስቆሙሻል። ኢትዮጵያዊ መሆንሽን ካወቁ ይዘው ይሄዳሉ። ያለንበት ሁኔታ በጣም ችግር ላይ ነው ያለ ነው።
የሳውዲ አረቢያ የኢትዮጵያ ኤምባሲ የዜጎችን ጉዳይ የሚከታተሉት አቶ ፈድሉ ውጅራ ስለዚህ ጉዳይ ምላሽ ይሰጣሉ።
አዎ፣ በእርግጥ ዜጎች ኢትዮጵያዊ በመሆናቸው ብቻ ስለሚታዩ የሚጠየቁበት ሁኔታ አለ። ኢትዮጵያዊ ነህ ወይ ብለው ይጠይቃሉ። አዎ ከተባለ የሚይዙበት ሁኔታ አለ። ዜግን የሁሉ ፖሊስ ወይም የሁሉ የደህንነት ስራ አይደለም። ሁሎቹም አይደሉም። አንዳንዶቹ መንግስት ከሰጣቸውም መሪያ በላይ አልፈው የሚሰሩ የግል ጥላቻ ያለባቸውም ሊኖሩ ይችላሉ። ሌላው የሚሰጣቸው ኮሚሽንም ሊኖር ይችላል። እነዚህ ፖሊሶቹ ኢትዮጵያውያንን ብቻ ፈልገው የማደን ሁኔታ ይስተዋላል። ሌላው ብዙ ጊዜ ብዙ ሰዎች የማይገነዘቡት ነገር ኢትዮጵያውያን እዚህ ሳውዲ ላይ ከሌላ ዜጋ የምንለይበት አንድ ባህሪ አለ። ኢትዮጵያዊ በሚያዝበት ጊዜ ለመውጣት ሲል የያዘው ፖሊስ የሚከፍለው ብር አለ እና ለፖሊሱ ምናልባት ለአንዳንዱ ብልሹ ምግባር ላለው ፖሊስ እድል ሊሆን ይችላል ኢትዮጵያዊ መያዝ። ምክንያቱም ላለመያዝ ወይም እንዳይታሰር ሲል ለመኖር ለመቆየት ሲል የሚከፍለው ነገር ስለሚኖር እነሱም እነዚህ ህገወጦቹ ፖሊሶች የመንግስትን ፕሮግራም ማስፈጸም ወይም ደግሞ የመኖሪያ ፍቃድ የሌላቸውን የመያዝ ሳይሆን እንዲህም አይነት ሁኔታ ስላለ ለይቶ ኢትዮጵያውያንን ይችላል። ሌላው በተለይ ኢትዮጵያውያን በብዛት የሚያዙባቸው የሳውዲ አካባቢዎች የሚታወቁ ናቸው። ኢትዮጵያውያን በጣም በብዛት የሚያዙባቸው በብዛት የሚኖሩባቸው አካባቢዎች ነው። ምናልባት እዛ አካባቢ ኢትዮጵያውያንን በብዛት መያዝ ምናልባት ኢትዮጵያውያን ላይ ብቻ ያነጣጠረ ነው ሊያስብል ይችላል እንጂ እኛ እንደ ኤምባሲ ሰራተኞች እስር ቤቶቻቸው ውስጥ ገብተን ለማየት እድላለን። እስር ቤቶቹ እና በተለያዩ አገር ዜጎች የተሞሉ ናቸው እስር ቤቶቹ ማለት ነው።
በሳውዲ የሚገኘው የኢትዮጵያ ኤምባሲ ባለስልጣናት ከሳውዲ መንግስት ጋር በተደጋጋሚ መነጋገሩን ገልጸው በዜጎች ላይ ተፈጸሙ ስለሚባሉ እስርና ቤት ሰበራ ጉዳይ ማስረጃ አቅርቡ እንደሚሏቸው አቶ ፈድሉ ይገልጻሉ።
እንግዲህ እነዚህ ወንጀሎች የሚሰሩት መቼም ለመረጃ በማይመች መልኩ ስለሆነ ዜጋችንም ድንገት ለምሳሌ ቤቱ በሚሰበርበት ጊዜ ድንገት መንገድ ላይ በሚገጥበት ጊዜ መረጃዎችን በሞባይል የሚሆን በሌሎችን የመያዝ እድሉ አይኖረውም እና ተዘረፍኩ ወይም እንዲህ አካላዊ ጉዳት ደረሰብኝ ቢል አድራሹ አካል የማይዝበት ሁኔታ ነው ያለው ዜጋችን ማለት ነው። እነሱ ግን እነዚህ መረጃዎች በተሟሉበት ሁኔታ ላይ ያንን ችግር የፈጠረውን እርምጃ ለመውሰድን ለመጠየቅን መረጃዎቻችሁን አምጡ የሚሉበት ሁኔታ አለ እና ሌላው ይህም እናንተ ላይ ብቻ ያነጣጠረ ሳይሆን ሁሉም ዜጋ ላይ ነው። ያው እንደሚታወቀው ሳውዲ የ2030 ቪዥን አላት። ያንን በተለይ በ2030 ላይ አገሪቷ ከህገ ወጥ ነዋሪዎች የጸዳች ለማድረግ እየሰራሁ ነው ያለው። በዚህ ዓመት 1.5 ሚሊዮን ለማውጣት እቅድ እንዳላቸው ሰማል ማለት ነው። እና ምናልባችን በቀጣይ የእኛን ዜጋ ከጨረሱ በኋላ እያንዳንዱ ሀገር በዚህ መልኩ እየለዩ አንዴ ኢትዮጵያ፣ አንዴ ባንግላዴሽ፣ አንዴ ሱዳን፣ አንዴ እንዲህ እያሉ የሚያስወጡ ከሆነ ምናልባት አሁን ያለው ሀገራዊ ፕሮግራማቸው ነው ልንል እንችላለን። ይህ እንግዲህ በቀጣይ የምናውቃቸው ነገሮች ይሆናሉ። ይሻላል
አድማጮች፣ በዚህ ጉዳይ ላይ ከሳውዲ አረቢያ መንግስት ኢትዮጵያ ከሚገኘው ኤምባሲ በኩል መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሙከራችንን ቀጥለን ሌሎች ተጨማሪ መረጃዎችን አካተን ተመልሰን እንመጣለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። Quan በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ጎብኘት አድርጉን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን እንዲሁም ሃሽታግ ቪኦኤ አምሃሪክ ብላችሁ በትዊተር ተከተሉን። ዝግጅቶቻችንንም ተከታተሉ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.hon.mobile ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። ተከታዩ ዘገባ የአይምሮ ጤና ከአካላዊ ጤና እኩል ትኩረት ሊሰጠው ይገባል ይላል። የኮቪድ-19 ወረርሽኝ ኢትዮጵያን ጨምሮ በአፍሪካ ሀገራት የአይምሮ ጤና ላይ ከፍተኛ ጫና ያሳደረ መሆኑን የዓለም የጤና ድርጅት አስታውቋል። በሽታው በቀጥታ በአይምሮ ጤና ላይ ከሚያደርሰው ጉዳት በተጨማሪ ወረርሽኙ በሀገራት ኢኮኖሚ ላይ ባደረሰው ተጽዕኖ ምክንያት ለአይምሮ ጤና ይደረግ የነበረው የገንዘብ ድጎማ በመመናመኑ ቀድሞውንም ደካማ የነበረው የህክምና አቅርቦት መቀነስ ችግሩን ያባባሰው ነው። ስመኝሽ ቆየ በዚህ ዙሪያ የአይምሮ ህክምና ባለሙያዎችን አነጋግራ ተከታዩን ዘገባ አሰናድታለች።
ኮቪድ-19 ወረርሽኝ በአለም ዙሪያ መሰራጨቱ ከተረጋገጠበት ጊዜ አንስቶ በሽታውን ለመቆጣጠር የተወሰዱት እንደ የአካል ርቀትን መጠበቅ፣ ከቤት ያለመውጣት፣ የስፖርትና መዝናኛ ቦታዎችን መዝጋት፣ ከቤት መስራትና ከሀገር መውጣት አለመቻል የመሳሰሉት ክልከላዎች ብዙዎችን ለከፋ ጭንቀት፣ የአእምሮ መረበሽና ስጋት አጋልጧል። በቫይረሱ ተይዘው ያገገሙ ሰዎችም በሽታው ጥሎት የሚሄድ የአእምሮ ጤና እክሎች ተጋላጭ እንደሆኑ የሕክምና ባለሙያዎች ይገልጻሉ። ይህ ጫና በኢትዮጵያ ምን እንደሚመስል በቅዱስ ጳውሎስ ሜዲካል ኮሌጅ የአእምሮ ሐኪምና ረዳት ፕሮፌሰር የሆኑትን ዶክተር ሙሉቀን ተስፋይን ጠይቀናቸዋል።
እንደዚህ አይነት በተለይ የቀውስ ሰዓቶች ላይ ሁላችንም የስሜት የባህሪ አሳሰብ መታወቅ ይገጥመናል። ኮቪድ-19 እንግዲህ የተለያዩ እንደ ችግር መፍቻ የምንጠቀማቸው ነገሮች ላይ ጫና አለው። ስለዚህ ሁሉም አቅጣጫ ጫና ውስጥ መሆናችን አንደኛ በጣም የጫና የክራይሲስ ሰዓት ስለሆነ ሰዎች እንደ መውጫ መንገድ ሊወስዱ ይችላሉ። ሌሎች ደግሞ በዛ ችግር ውስጥ ያሉ ደግሞ የበለጠ የመባባስ ሁኔታ ይኖራል። በኮቪድ ምክንያት እንግዲህ አብዛኛው የአእምሮ ህመሞች እንዲከሰቱ፣ በዛ ህመም ውስጥ ያሉ ደግሞ ህመሙ እንዲባባስ የማድረግ ሚና እንዳለው ብዙ ጥናቶች ያሳያሉ።
ኮቪድ-19 በአእምሮ ጤና ላይ የሚያሳድረው ተጽዕኖ የሚጀምረው በሽታው ይዞኝ ይሆን ወይ ከሚል የዕለት ተዕለት ጭንቀት ነው። ይህ ጭንቀት እየከፋ ሲሄድ ታዲያ አእምሮን ሊያውክና ሰዎች የዘወትር ተግባራቸውን በአግባቡ እንዳያከናውኑ ሊያግዳቸው እንደሚችል የነገሩን ደግሞ ለ14 ዓመታት በማኑኤል አእምሮ ስፔሻላይዝድ ሆስፒታል ዳይሬክተር ሆነው ያገለገሉትና አሁን በግል ድርጅት የህፃናት ጉዳይ ላይ የሚሰሩት የአእምሮ ሐኪም ዶክተር ሚኒሊክ ደስታ ናቸው።
የኔ የሆኑትን ሰዎች ይይዛሉ ወይ ሊይዛቸው ይችላሉ ወይ? ሌላው ስሜት ደግሞ ከመቼ ነው ይሄ ነገር መቼ ነው መቆሚያው የሚለውን ነገር መቆሚያውን አለማወቅ ወይም ደግሞ የዚህ ነገር ማብቂያውን አለማወቅ በራሱ የህልውናን ነገር ጥያቄ ውስጥ የሚከት ነገር ይሆናል ለብዙ ሰዎች።
እንደ ኢትዮጵያ ባሉ ሀገራት አብሮ መኖርን እንደ ባህል አድርጎ ለሚኖር ህብረተሰብ ወረርሽኙ ያስከተላቸው ክልከላዎች በራሳቸው አስጨናቂ ናቸው። በዛ ላይ ደግሞ አብዛኛው ህዝብ መደበኛ ባልሆነ የኢኮኖሚ ፍራአት ውስጥ በተሰማራበት ታዳጊ ሀገር ላይ የዕለት ገቢን የሚያስተጓጉል ወረርሽኝ ሲጨመርበት የአእምሮ ጤና መታወክ ሊያስከትል እንደሚችል ዶክተር ሚኒሊክ ይገልጻሉ።
በተለይ ከስቃሴ ላይ የሚጥለው ገደብ ለመከላከል እንግዲህ በጣም አስፈላጊ ከሚባሉት ነገሮች አንዱ እንቅስቃሴን የመገደብ ነገር ነው። ከሰዎች ጋር ያለን ንግግር የመገደብ ነገር ነው። እነኚህ ነገሮች በራሳቸው በተለይ እንደ ኢትዮጵያ አይነት ያው በተደጋጋሚ እንደምንሰማው ህብረተሰቡ የዕለቱን ጥሮ ግሮ የሚያገኛትን ነገር ነው አብዛኛው። ለእንዲህ አይነቱ ሁኔታ ምቹ አለመሆኑ፣ እንደ ልብ ለመንቀሳቀስ ምቹ አለመሆኑ በራሱ አስጨናቂ ነው።
ያም ብቻ አይደለም ይላሉ ዶክተር ሚኒሊክ። በበሽታው ዙሪያ የሚሰራጩ እውነተኛና ሐሰተኛ መረጃዎች መብዛታቸውም ሌላ የጭንቀት ምንጭ ናቸው።
መረጃው ለሰዎች የመድረስ አቅም በጣም ከፍተኛ ሆኗል በአሁኑ ጊዜ እና መረጃዎች በጣም ይሰራጫሉ። ሰዎች ከዚህ በፊት ምናልባት አንድ አካባቢ ችግር ሲፈጠር ያ ችግር ሌላ አካባቢ እስኪሰማ ምናልባት ቀናት፣ ሳምንታት፣ ወራት አመትም ሊፈጅ ይሆናል። በአሁኑ ሰዓት ግን በሰዓታት ልዩነት ውስጥ ዓለም ከዳር እስከ ዳር ሁሉም ነገር ያገኛል እና ሰዎች እዚህም እዚያም ነገር ተፈጠረ፣ እዚህ ቦታ ሰው ሞተ፣ እዚህ ቦታ የሚያል ሰው ተያዘ የሚለው ነገር ለብዙ ሰዎች በአጭር ጊዜ መድረሱ ነገር ሰዎችን ላስጨንቅ ይችላል።
ጤና ማለት አካላዊ ብቻ ሳይሆን የአእምሮም ጤና ነው። ሆኖም በኢትዮጵያም ሆነ በበርካታ የአፍሪካ ሀገራት ለአእምሮ ጤና የሚሰጠው ቦታ እጅግ ዝቅተኛ በመሆኑ ለበሽታው የሚሰጠው ሕክምናም ከኮቪድ-19 ወረርሽኝ በፊትም በጣም ውስን እንደነበር የሚገልጹት ዶክተር ሚኒሊክ ኢትዮጵያ ውስጥ የአእምሮ ጤና እንደ ጤና ለመቆጠሩም መሰረታዊ ችግር መሆኑን ያስረዳሉ።
የአእምሮን ጤናን በተመለከተ ያለው አቅርቦት ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም በጣም ውሱን ነው። አሁን እንግዲህ ያለፉትን 30 ዓመታት እኔም አውቀውን ብነግርሽ የአእምሮ ጤና እንክብካቤ የተስፋፋው በግለሰቦች ጥረት እንጂ መንግስት የነገር ጤና ነው ብሎ እንደውም ለብዙ ጊዜ ከመንግስት በኩል ማለትም ከጤና ጥበቃ በኩል አሉታዊ አመለካከት ነው የነበረው እና በግለሰቦች ጥረት ብዙ ነገሮች ሲሰሩ ቆይተዋል። ከበጀት ጀምሮ ለአእምሮ ጤና አስፈላጊ የሆኑ ነገሮችን ቁሳቁስና እስከ ማቅረብ ከፍተኛ ችግር አለ።
ይህ ለወትሮም ትኩረት የተነፈገው የአይምሮ ጤና ችግር በኮቪድ-19 ምክንያት እጅግ እየተባባሰ መሄዱ እውን ነው። ከኮቪድ በተጨማሪም በመላ ሀገሪቱ የሚታየው የፖለቲካ ለመረጋጋት ግጭትና ጦርነት ያስከተሉት ግድያ፣ መፈናቀልና የንብረት መውደምም ለአይምሮ መታወክ ተጨማሪ ምክንያት መሆናቸውን ዶክተር ሙሉቀን ነግረውናል። ታዲያ ሀገሪቱን ከዘርፈ ብዙ ችግሮች ለማላቀቅና ለሀገር ሰላምም ሆነ ልማት ለማምጣት የአይምሮ ጤና ከአካላዊ ጤና እኩል አስፈላጊ በመሆኑ ትኩረት ተሰጥቶት ሊሰራበት እንደሚገባ ባለሙያዎቹ ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ወደ ተከታዩ ቅንብር እንሰዳችሁ። ከሰሞኑ የዓለም ሬንጀሮች ቀን ተከብሯል። ሬንጀርስ የሚለውን ቃል የዱር አራዊትና የተፈጥሮ መስህቦች ላይ አደጋ እንዳይከሰት የሚለፉ ዘቦች በሚለው ልንተካው እንችላለን። ቀኑ የእነኚህን ዘቦች ልፋት ብሎም አስተዋጽኦ በማጉላት አክብሮት እንዲሰጣቸውም ያለመ ነው። ዛሬ የነዚህን ዘቦች ህይወት ባጭሩ የሚያስቃኙን እንግዳ ጋብዘናል። ለ17 ዓመታት በአዋሽ ፓርክ በዱር እንስሳት ጥበቃ ስራ ላይ የቆዩት አቶ ግዛቸው ኩራይ ናቸው እንግዳችን። ስራው ምን እንደሚመስል ቀድሞ ያስረዱናል።
የስራው ሁኔታ ማለት ነው ቀን አይደለም በዓል አይደለም ሁድስ አይደለም እንደሌላው የሲቪል ሰርቫንት ሰራተኛ አሁን በዓላቶችን ቅዳሜና እሁድን ወይም 8 ሰዓት የመስራት ባህሪ ብቻ አይደለም ያለው 24 ሰዓት ነው የሚሰራው። እዛው በብሔራዊ ፓርክ ውስጥ ነው ክትትል ሞኒተሪንግ እናካሄደው የዱር ሰውን ደህንነት ነው የምንጠብቀው። እንዲሁም በድንኳን ወጥተህ የሚሳተፉበት ሁኔታዎች አሉ ማለት ነው። አንዳንድ ቦታዎች ላይ በተወሰኑ የጥበቃ ኬላዎች አሉ የለ እነኛ ላይ ማለት ነው ድንኳን ተክለን እናዳለን ከኮሚቴው ጋር በመሆን ማለት ነው። እንዲሁም ቀን ስራው ለድንገት ተነስተህ ትባለበት ሁኔታ ደግሞ ትዛዝ ይተላለፋል እና ስራው ለዛ ነው በጣም ቻሌንጅ ያለው ነው። ግን እኛ ማለት ነው ደስ እያለ ነው ያው በሞራል ነው የምንሰራው ምክንያቱም ለዓላማ ነው እየሰራን ያለ ነው። ምንም ሁሉ ሰራተኛ እንደመስሪያ ቤት ሲቀጠር ያው አገኝበታለሁ ደሞዝ ይከፈለኛል ብሎ ነው አይደለም። እኛ ስንገባ ነበር ይሄ መጨረሻ ላይ ግን በስራው ውስጥ ስንገባ ሲስተም ውስጥ ስንገባ ማለት ነው ለዓላማ በቃ ለዓላማ ነው የምንሰራው። እና ያንን ይመስላል ኮንፍሊክት አንዳንድ ጊዜ ይገጥማል ግጭቶች ይገጥማል ኮሚኒቲ ቤዝ ኮንዘርቬሽን እንደማካሄዳችን ማህበረሰቡ ጋርም ግጭት እንዳይፈጠር ጥንቃቄ ማህበረሰቡ ላይ ጉዳት እንዳይደርስ ሶሚቱ ላይ ማለት ነው ያንን ሁሉ ጥንቃቄ አድርገን ነው። አልፎ ተርፎ ህግ ወጦች ካጋጠሙን ወደ ህግ እናቀርባለን። ይዘን ያው የዱር ህይወት ነው አጠቃላይ የዱር ህይወት ነው ደስ ይላል። ተፈጥሮ ውስጥ ነው የምንሰራው። የስራ ባህሪው ጥንካሬው ምን ያህል ነው በጣም ብለህ ላልከው ማለት ነው ድንገት እንደወጣህ ማለት ነው ወለ አድረስ በማክስቱ የምትመጣበት ሁኔታ ይኖራል። ከዛ ደግሞ የተወሰነ ሰዓት ረፍት አድርገን እኛ በቃ ረፍታችንንም ይሄ ነው ብለን ስናውቅ ይሄ ረፍት ሰዓቴ ነው የምንለው ነገር የለም።
እንግዲህ አቶ ግዛቸው እርስዎ ለበርካታ ዓመታት ነው በዚህ ስራ ውስጥ የተሰማሩ የተለያዩ አሳዛኝም አስደሳችም ገጠመኞች ይገጥሞታል ብዬ አስባለሁ የስራው ጸባይ ሁሉ።
አዎ 2007 ምናምን አካባቢ ላይ ነው ድርቅ ነበረ። የአካባቢ ህብረተሰብ አማራጭ አልነበረውም። ለሊት ለግጦሽ ይገባል ቀን ስንከለክለው ነውና ለሊት ለግጦሽ ይገባል። ያን ጊዜ ማለት ነው እነሱ ደግሞ እየታጠቁ ናቸው። ኮንዘርቬሽን ላይ ሰው መሞት የለበትም እንደ አግባቡስ ማለት ነው። እኛም መተኮስ እንደሌለብን እነሱንም ተውያል እያረጋጋን እያባበን ምን እያለን እሱም በቃ የሆነ ትንሽ የተጋረጠ ጠንከር ያለ አደጋ ነበረ እና እንደዛ አድርገን የመለክሱበት ሁኔታ ነበር። በጨለማ ነው አሰብ እንግዲህ በሰቡስ መውጫ መግቢያውን ሁሉንም ከኛ እኩል ያውቀዋል። ችግሮች ከመፈጠራቸው ማለት ግጭት ሊፈጠር ነበር የተኩስ ልውውጥ ሊደረግ ሲል ወደ ሰማይ ሲተኩሱ ያው ከማህበረሰብ ውስጥም ስላለው አብረውን ማለት ነው አትተኩሱ እኛም የእናንተው ስለን እናንተ የእኛ ናችሁ ይህንን ሪሶርስ የምንጠብቀው ለእናንተው ነው ስለዚህ በሰላም ከብቱ አስወጡ መልሱ ብለው በኦሮምኛ ተናጋሪ ልጆች ስለነበሩ ማለት ነው በዛ መልኩ በቃ ወደ መጥፎች ሁኔታ ሊሄድ የነበረው ችግር ተፈቷል። ይህ በጣም አልፎ ተርፎም ያው መቼም ትዘግቦታላችሁ እናንተም ህይወትን መስዋዕት የሆነበት ሁኔታዎች ነበሩ። አዎ ባንዶም ከተኩስ ልውውጥ ምናምን ተደረገና ማለት ነው ያው እኛ በቀጥታ እነሱ ላይ እርምጃ መውሰድ የለብንም ኮንዘርቬሽን ነው ተፈጥሮ ሀብት ላይ ደግሞ ሰው መሞት የለበትም ይሄ ጦር ሜዳ አይደለም በሚል ነው እኛ እሳቤው። እንደገና በሚሰጠንም ከኢትዮጵያ ዱር እንስሳት በቀናል ማለት ባለስልጣን የሚሰጠንም ትሬኒንግ ማለት ነው ከህብረተሰቡ ጋር እጅና ጓንት ሆነ እንድንሰራ ነው። ያው ትንሽ ህብረተሰብ ውስጥ የግንዛቤ ምጥረት ስላለ ያንን በጥላቻ አይን የማይክ ሁኔታ ነበረ። በአሁኑ ሰዓት በእርግጥ ተስተካክሏል እና ከዚህ ህይወትም ቀደም ባለው ጊዜ ህይወትም ጠፍቷል። ተወሰነ ደቂቃ ውስጥ ማለት ነው እኛ አስወጡ ልንላቸው የሄድን ቀጥታ ነው ጥይት የተኮሱብን ያለው አልፏል ህይወት። እናንተም እንደዘገባችሁት እናስታውሳለን። እና አንድ የስራ ባልደረባችን ግን ብሏል፣ ትቆስላለህ፣ ትመታለህ፣ ትሞታለህም።
እንደሚነግሩኝ ሞት ያለበት መቁሰል ያለበት ለአደጋ መጋለጥ ያለበት ስራ ነው። በዚህ ስራ ውስጥ ለአመታት እንዲቆዩ ምክንያት የሆኑት ምንድን ነው?
ስራ ነው ምን አለ መሰለህ፣ ተፈጥሮ ሀብት ውስጥ ስትገባ ማለት ነው የስራው ባህሪ በጣም ደስ የሚያሰኝ ነው። ይሄ እኮ አምልህ እኮ ዴይ ቱ ዴይ ላይፋችን አይደለም አደጋ የሚገረጠው ማለት ነው። አልፎ አልፎ ስለ የሚከሰተው ነው። ሌላም ቦታ ከተማ ውስጥ ስለሚያው ሰው ይሞት የለም እንዴ? ጥይት ባርቆም ደግሞ ስለ ሞዳ ላይም ሰው ይሞታል። ግን እዛ ጋር ማለት ነው እኛ የስራው ባህሪና የስራው ሁኔታ የተፈጥሮ ሀብት ጥበቃ ባለሙያዎች እንደመሆናችን መጠን ማለት ነው ደስታ ነው የሚሰማል። በቃ ትረካለህ፣ ሰክሰስ ትሆናለህ። ከትልልቅ ምሁራን ጋራ፣ ሪሰርቸሮች ጋራ፣ ከተለያዩ ዓለም የሚመጡ ቱሪስቶች ጋራ ስራው ያገናኝሃል። ብዙ ነገሮችን እውቀት ትገበያለህ። ዳይበት ውስጥ እያለሽ ደግሞ ኢማጂን እንግዲህ ሰው ለመዝናናት የሚመጣበትን ቦታ እኛ እንደ መኖሪያ አድርገን ነው የምንኖርበት ያ ቦታ ማለት ነው። ቱሪስቶች ከፍለው የሚገቡበት ቦታ ለእኛ እንደ መኖሪያችን ነው። እኔ ብቻ አይደለሁም እዛ ከማህበረሰብ ውስጥም ራሱ የሚቀጠሩት ኮሚቲ ስካውቶች ማለት ነው ልክ ከገቡ በኋላ እኛን መስለው ነው ቁጭ የሚሉት። የተለየ ፍቅር ነው የሚሰጣቸው። ከዛ አንጻር ነው ለረጅም ሰዓት ልሰራ የሚቻልኩት ማለት ነው።
ስራውን ለማጠናከር በዚህ ዘርፍ ውስጥ የሚሰማሩ ሰዎችን ለማበረታታት ምን አይነት መላ ሊወሰድ ይገባል ብለው ይመክራሉ?
ሞር የበለጠ ማለት ነው መንግስት ኮሰርቶበት በክልሎች ደረጃ ይህ በፌዴራል የወጣው የድሮን ሰው አዋጅ ማለት ነው የበለጠ ክልሎች ቢሰሩበት ከጎናችን ቢሆን አጎራባች ወረዳዎች እነሱ ከኛ ጎን ቢሆኑ አንድን ህገወጥ ስናቀርብላቸው ቅጣት የተወሰነበት እንዲጠቁ ድጋፍ ቢያደርጉልን ይህ ነገሮች ቢሆኑ ማለት ነው። እንደገና የኢንሹራንስ የህይወት ዋስትና መድን ቢኖረን መንግስትን ማለት ነው የስራውን ቻሌንጅ በማለት የደሞዝ ጭማሪ ቢደረግልን እኛ ከማህበረሰብ ወተን ቤተ ክርስቲያንም ይሁን መስጊድ ይሁን ሰዎች ቢያንስ ሌሎች ፐብሊክ ሰርቫንቶች እሁድም ቅዳሜ በረፍት ሰዓታቸው ከማህበረሰቡ ጋራ ከህብዝብ ጋራ ነው የሚኖሩት። እኛ ግን ከዛ ውስጥ ገለን እዛ ውስጥ ነው የምንኖረው። ሁሉን ነገር ትተን ነው በቃ ዱር ቤት የበለን ሁሉን ነገር ትተን ነው እዛ እየኖር ያለ ነው። ስለዚህ ይህን ከግቦት ውስጥ በማስገባት የበለጠ ደግሞ መንግስት አሁን እየሰራ ባለው ላይ ባለስልጣን መስሪያ ቤት እየበለጠ ድጋፍ እንዲያደርጉልን እላለሁኝ። ባለድርሻ አካላቶች እነዚህ አጎራባች ክልሎች ከጎናችን ሆነው ቢረዱን ለውጥ እናመጣለን የሚል ሀሳብ አለ እና በመጀመሪያ ደረጃ ግን ለእኛ ለሰራተኛው ከመታሰብ በፊት ቅድሚያ ፓርት የድሮሳዊ የጥበቃ ቦታ የሚድንበት ሁኔታ እንዲመቻችን የኛ ፍላጎታችን የኛ ጥያቄያችን ለውጦች እንዲመጡ ማለት ነው። እንደ ራዕያችን ማለት ነው ምቹ የሆነ የጥበቃ ቦታ በመስጠትና የድሮ ሰዋ ጥበቃ በማካሄድ የቱሪስት ፍሰትን ወደ ጥበቃ ቦታዎች ወደ ብሔራዊ ፓርኮች ማጉረፍ ነው ራዕያችን። እና ይህ ከሆነልን እኛ ከዛ በኋላ ለእኛ ይደርሳል ሁሉም ነገር። ትልቁ ነገር ለውጥ ምድር ላይ እንድናመጣ ነው የኛ ፍላጎት።
እርስዎ አዋሽ ብሔራዊ ፓርክ በሚባለው ተቋም ውስጥ እንደሚሰሩ ነው የሰማሁት። በዚህ ብሔራዊ ፓርክ ውስጥ ምን አይነት መስህቦች አሉ? አድማጮቻችን በአጠቃላይ ያለውን ስዕል እንዲመለከቱት ከማሰብ ነው ይህንን የምጠይቀውት።
በአጠቃላይ አዋሽ ብሔራዊ ፓርክ ማለት ነው እንደ መስህብነት ብቻ ሳይሆን ደግሞ እንደ የገቢ ምንጭ ብቻ ሳይሆን ጥናትና ምርምር ቦታ ነው። እንዳልኩ ወደ 600 ዝርያዎች እንደገና ደግሞ 77 አይነት አጥቢ ዶሮ እንስሳት ወደ 450 ምናምን 60 ምናምን አይነት የወፍ ዝርያዎች ይገኙበታል። እና በርዶች ይመጣሉ። በርዶች ኤሪያ ነው ቦታው። እንደገና በተጨማሪ ደግሞ ለሳይንሳዊ ጥናትና ምርምር ይመጣሉ። የተለያዩ ቱሪስቶች ዩኒቨርሲቲዎች መጥተው እዛ ጋ ነው አፓራንታቸው ወጥተው ሪሰርቻቸውን እዛ ጋ የሚያካሂዱት በተለያየ ቦታ መጥተው። ይህ ሁሉ እንግዲህ አዋሽ ብሔራዊ ፓርክ ምቹ ከመሆኑ የተነሳ ነው። እንዳለ ቅርሱን መጠበቅ ብቻ ሳይሆን ለሳይንሳዊ ጥናትና ምርምር ይውላል፣ ለኢኮቱሪዝም ይውላል፣ ለስነ ውበትና መዝናኛ ይውላል። ከሌሎች ፓርኮች ለየት እንደሚያደርገው ብያልኩ እንደዚህ ሳቫና ግራስላንድ አለው፣ ቡሽላንድ አለው፣ ዌትላንድ አለው።
እጅግ በጣም አመሰግናለሁ አቶ ግዛቸው። ሬንጀርስ ስለሚባሉትና የእንስሳት ማቆያ ስፍራዎችን ደህንነት የሚጠብቁ አካላትን ያለውን የስራ መልክ ስለነገሩን በጣም ነው የማመሰግነው።
እኔም አመሰግናለሁ።
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሲሆን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ።